ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በገነነ መኩሪያ የተደረሰውን የሃፓና ስፖርት መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ በምሳሌ አዲ የቀረበውን ግጥም እናሰማለን።
ከናቴ ማሐፀን ሲጀምር ቋጠሮ አካልጣን አሰጠን ለዚህ ቻለም ኑሮ ውስጧ ተቀመጬ ሰማው ለነበር ደበቅ ይመስል ገዢ ከምኖች ነገር እባክሽ አየኝ አያገኘኝ ብዬ አልቆለል አልኳት ልቅርማ ምንዬ በሐዘን ተውጣ እያሰላሰለች በረዥም ተንፈስ ልጄ አድምጭኝ አለች። ሞትና መወለድ የማይቀር መሆኑን መግታት እንደማችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ በይውጭልኝ አለች ስራቿን ወጣጥራ። አልቀረም መወለድ ገና ብቅ እንዳልኩኝ ለዚህ ለጠላሁት ገዢ ተጋለጥኩኝ። ፊት ለፊቴ ሆኖ የጉሪት እያየኝ አንቺ ያህያ ልጅ ወረንጭላ እያለኝ ጠውጠው በይለኛል ባልበላው አንጀት ወተት ባልነካካ ሸንበቆ አጥንቴ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባው ተንጋሎ ያለ ርኅራሄ ይመግምጋታ አይኗ ከኔ ጋራ ይዞ ይንከራተታል። እሚከርታታዋ ስቃያ ሲበዛ በገዢ ማንቆ አንገቷን ተይዛ ጣር ሲያጣድፋት ልጄ ልጄ እያለች የመጨረሻውን ይህን ተናገረች። እህት ወንድምሽን አባትሽን ለበላ ጭራሽ አትደሪ ይሁንብሽ መሃላ እኔን የረግጠኝ አንቺንም እንዳይረግጥ ብድር መላሽ አባዲ በቆመት ከእጁ ንጠቂና ማሰሪያውን ገመድ ቀጥቅጣሽ አባሪው አድርጊልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጣፎ በጣም ያጣረች። እሺ ብዬ ያልኳት ቃል ገባለሁ መለስ ብዬ ላላድር ያንቺ ስጋ ይሁንብኝ። እንደ ገዢ ልጆች ዛሬን ባድለኝ ነገ የምፈካ ህምቡት አበባ ነኝ። እንዳልቀርጠው ልጌ ከስሜ እንዳልጠፋ የሚኮተኮተ የሚሰጠ ተስፋ አይዞሽ በርቺ ባዩን እስካላጣው ድረስ የግፉ የመከራው ከመድ ውስጥ ይበጠስ እመናው ብያለው የማሚዬን አጽም እኔስ አልገዛም ተንበርክኬ አላድም። ኢትዮጵያ እናቴ ጀግና ወላዲቷ ካልተሸፍና ትጨማዶ ፊቷ ልጄ በማሐፀኔ ልጄ በትብቴ በላ የነገረችኝ ትንቅ ነው ፊቴ እንዴት ብዬ ልደር እያንቃጨለብኝ ፍጹም አልሞክርም ቃል ኪዳን Mm-hmm.
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 6 ምዕራፍ 8 የበየነ ታክቲክ። በየነ ከጸጋዬ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ሊያገኝ ቻለ የሚለው ነው። በየነ ኮሚቴው ውስጥ ካለ አንድ ግለሰብ ጋር የተጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጸጋዬ ኮሚቴ ትክክለኛ መረጃ አያገኝም ነበር። ለግድያ ተፈልገሃል። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት፣ ምሽትም እንደዚሁ። የጸጋይ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር የታቸው አበበ ያፋነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋይ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደሰማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ጌታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን? በጥብቅ ለምን እንደፈለግከኝ? ያንተ ነገር ያሰጋኛል። እኔ ምን ሆኜ? የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ስቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በአል ሱሪ ይሉታል። ጀግና ወንድ ነህ ለማለት ነው። በችሎታውም በጣም ያደንቁታል። ጠቋሚው ጭስ። ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ስራዬ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጸጋይ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጸጋይ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩን ደርሶበታል። ይህ ነገር ከመከሰቱ ከአንድ ዓመት በፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሞምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸውም። አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም፣ ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ጌታቸውም በመርከቡ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አስፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ካገር የወጣው ፍርአቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ካገር የወጣው? ይናገራል። ጀርመን ሀገር አንድ ክለብ ሊወስደኝ ተነጋገረ። የሚመለከተውን ክፍል አሳምኜ በህጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድኩ። ወደ ጀርመን ልሄድ ሳምንት ሲቀረኝ መንግስት ካውንስ አስጀምሮ ማንንም ሰው ካገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። ከእስራኤል ስለለቀቁ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድኩ። አላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። እዚያም ቢሆን ስላልተሳካልኝ ወደ አገሬ ተመለስኩ ይላል። ወደ አዲስ አበባ እንደተመለሰ ብሔራዊ ቡድን ለአስረኛው አፍሪካ ዋንጫ ዝግጅት ጀምሮ ነበር። በአቶ ይድነቃቸው ምክር ጀርመናዊ አሰልጣኝ ጌታቸውን ወደ ቡድኑ ቀላቅሎ ልምምዱን ጀመረ። ካገር የወጣበት ጉዳይ ምንም በማይገናኝ ሁኔታ የመንግስት ተቃዋሚ ፖለቲከኛ ነው፣ የኢሃፓን አላማ በብሔራዊ ቡድን ውስጥ ያራምዳል በሚል ጸጋይ ኮሚቴ ውስጥ ስሙ ይገኛል። ጌታቸው ይህን አያውቅም። በየነ ግን ደርሶበታል። ሁለቱም ቡና ቤት ቁጭ ብለው በሚያወሩበት ሰዓት ቀደም በየነ ለግድያ ተፈልገሃል ብሎ የተነፈሰው ጉዳይ ጌታቸውን ከንክኖታል። መጠጥ በላይ በላዩ ተጨመረ፣ ሞቅታም መጣ። ጌታቸው የቀደሙን ጉዳይ አልቋጨህልኝም አለው። የቱ? ስለ ግድያ ያወራኸው? ለቀልድ ነው አልኩህ። ቀልድ አይደለም። አሁን እሱን ተወውና እንጠጣ። አልተውም። እና ማን ነገረህ? አልነግርህም። ዛሬ ጥርስህ ይረግፋል። ለምን? ካልነገርከኝ አሁን ያልኩትን ነገር አደርጋለሁ። ሞቅታው እየገፋ ሲሄድ ጭቅጭቁን በረታ። ነገሩ ቀልድ ያለ መሆኑን ጌታቸው ከበየነ መረጃ አግኝቷል። አሁን የሚፈልገው ይህንን ወሬ ማን እንደነገረው ማወቅ ብቻ ነው። ጌታቸው የበየነን ጆሮ ይዞ ከግርግዳ ጋር አላተመው። ከዚህ በኋላ ምን እንደሚከተል ታውቃለህ? አለው። አውቃለሁ። ማን እንዳወራልህ ንገረኝ። ይገሉኛል፣ አልነግርህም። እኔም እኮ ልገልህ እችላለሁ። አንተ ብትገለኝ ይሻለኛል። ተው ንገረኝ። ያ ጓደኛ የቱ? ገረመው ዘርጋ። እሱን የነገረህ? አይደለም። እና አልወደውም። ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል? የሱ ጦስ ይዞህ ይሄዳል። ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋናው ጉዳይ ማንሳት አልቻሉም። በየነ መጠጡ ከአቅሙ በላይ ስለሆነ መናገር አቅቶት ጠረጴዛ ላይ ተኛ። ነገሩ በየነን በጣም አስግቶታል። ይህንን ጉዳይ ማንሳት አልፈለገም። ሆኖም ጌታቸውን ማስጠንቀቅ ፈልጓል። እንዳገኘው መረጃ ከሆነ በዚያ በቀውጢ ሰዓት ጌታቸው ላይ እርምጃ ከተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል። ጊዜው ደግሞ ነፃ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ሊረሸን ይችላል። ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ቂም በቀልንም የሚወጡበት ጊዜ ነበር። ጌታቸው ደግሞ መጽሐፍ አንባቢና ዕውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢሃፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተቀጣጠሩት። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። ጌታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። ጌታቸው ቅር ቢለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ ሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱን የነገረህ? ስለምኑ? ስለ እኔ ግድያ? አይደለም። ባይሆንማ እኔን ጥለህ ከእሱ ጋር አትሄድም። እመነኝ፣ እሱ አይደለም። ልጁን ላናግረው ሄጄ? አያውቅም አልኩህ። ማናገር አለብኝ። ተው ይቅርብ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከተቆመው ደግሞ እነሱ እንደማይለቁት ተረድቷል። ተጠራጥረውኛል። ጌታቸው እሱን ሊያስገድድ የፈለገውን ሰው ማንነት ካወቀ ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎቹን ማንነት ላለመናገር ከወሰነ በኋላ ጌቾ አንድ ነገር ልምከርህ አለው። ምን? ካገሩጣ ቤት በኩል እንደ በፊቱ በድንበር ውጪ ሄጄ ምን አደርጋለሁ? እዚህ ከመሞት ይሻልሃል። ጉዳዩን ንገረኝና ገድየው እዚሁ ልኖር። ሰውየውን አልነግርህም፣ ይልቅ አብረን እንሂድ። የትም አልሄድም አልኩህ። በየነ ጌታቸውን ብዙ ለመነው። የጸጋዬ ኮሚቴ አጣርቶ ከጨረሰ በኋላ አደገኛ የተባሉትን ስማቸውን ለሚመለከተው ክፍል ያስተላልፋል። የሻለቃ ዮሐንስ ኮሚቴም በሱ በኩል ያጣራውን ይጨምርና እርምጃ ይወሰድባቸዋል። በየነ ከጸጋዬ ኮሚቴ ውስጥ የአንዳንድ ተጠርጣሪዎችን ስም አግኝቷል። ጌታቸው ደግሞ ነገሩ ምንም አላስፈራውም። እሱ አንዳቸውም የፖለቲካ ድርጅት ውስጥ የለበትም። በወቅቱ ብዙ ተወራ። እኔ ግን የማንም ደጋፊም ተቃዋሚም አይደለሁም። በድንበር አቋርጬ የወጣሁት ለሥራ ጉዳይ እንጂ ማንንም ተቃውሜ አይደለም፣ በሚል በአንድ ወቅት ባነጋገርኩት ጊዜ ይህንን ምላሽ ሰጥቶኝ ነበር። ደርግና መለዮ ለባሽ ውስጥ ያሉት ወታደሮች የራሳቸው የፖለቲካ ድርጅት አልነበራቸውም። ታህሳስ 1 ቀን 1968 ዓ.ም ምረት ኢትዮጵያ ውስጥ የፖለቲካ ድርጅት ተቋቋመ። መይሶን፣ ወዝሊክ፣ ኢጫት፣ ማሌሪ ይጠቀሳሉ። ወታደሩ በኋላ ሰደድ እስኪመጣ ድርጅት ስለሌለው ወደ እነኚህ የፖለቲካ ፓርቲዎች መጠቃለል ጀመረ። ኢህአፓ ከነዚያ ውጭ ስለነበረ ብዙ መለዮ ለባሾች ወደዚህ ድርጅት እንደገቡ ይነገራል። በየነ የመይሶን አባል ነው፣ በኋላ ግን ወደ ወዝሊክ ገብቷል። መረጃውን በጸጋዬ ኮሚቴ ውስጥ ከአንድ የመይሶን አባል እንዳገኘ ይታመናል። በየነ ለጌታቸው እኔ እኮ አንተ ንጹህ እንደሆንክ ነግሬያቸዋለሁ አለው። ምን አሉህ? ተጠራጥረውኛል። የሰዎቹን ማንነት ብትነግረኝ እኮ እኔ ራሴ ሰዎቹንም አልነግርህም፣ ግን አንተን የሚቀድም አለ። አንተን የሚቀድምህ ማለት ለግድያ ያለቀለት ማን ነው? ገረመው ዘርጋ ነው። እሱ ምን አረገ? የእሱ ጉዳይ ከባድ ነው። ምን አርጓል? አልቆለታል፣ ሰው ተመድቦለታል። ግን ጥፋቱ ይታወቃል። መንግስት ላይ በጣም እየቀሰቀሰ ነው። ደግሞም ቀንደኛ ኢህአፓ ነው። አንተ ይህን በምን አወቅ? ተመስክሮበታል። ማን የመሰከረው? ጓደኞቹ። ጓደኞቹ ሲባል እነማን ናቸው? አንተም አለህበት እንዴ? ሊሆን ይችላል፣ ግን ለምን ጠየቀኝ? ገረመው ላይ በቅርብ እርምጃ እንደሚወሰድበት በየነ ለጌታቸው አስረግጦ ነግሮታል። ከሱም ጋር እንዳይውል መክሮታል። በሌላ በኩል ገረመውን ሊገል ወይም ሊያስገድል ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል። በበየነ ታክቲክ ገረመው በጌታቸው ከተገደለ ጌታቸው በጸጋዬ ኮሚቴ ከሚደርስበት ግድያ ይተርፋል። ቲያትሩን በየነ ማቀናበር ጀመረ። ጌታቸው ግን የበየነ ወጥመድ አልገባውም። ዝም ብለህ ትሞታለህ። ጌታቸውና ገረመው በጣም የሚዋደዱ ጓደኛሞች ናቸው። ቀንም ማታም የማይለያዩበት ጊዜ አለ። ብሔራዊ ቡድንም ሲመረጡ አብረው አንድ ክፍል ነው የሚይዙት። ቤተሰብም ናቸው። በየነ ጌታቸውን በአንድ ጉዳይ አሳምኖታል። እንደምንም ብሎ ገረመውን መግደል አለበት። ገረመው በጌታቸው እጅ ከሞተ ጸቡ በጓደኞች መካከል የተደረገ ለማስመሰል ነው። ገረመው በበየነ ወይም በሌላ ሰው እጅ ከሞተ መጀመሪያም ኢህአፓ ነው ተብሎ ስለተወራበት ደርግ ወይም መይሶን አስገደለው ስለሚባል ስፖርቱ አካባቢ ቁጣ ሊቀሰቅስ ይችላል። ምክንያቱም ገረመው አንደኛ ሰላማዊ ሰልፍ ጠርቷል፣ ሁለተኛ በፌዴሬሽን ተቀጥቷል፣ ሶስተኛ የኢሃፓ ወገናቸው ተብለው በሚገመቱ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኛ በሚል ተሰይሟል። አራተኛ አስረኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የስፖርት ቤተሰቡን በማሳመጽ ህዝቡ መንግስት ላይ እንዲነሳሳ ግፊት አድርጓል በሚል ተወንጅሏል። በዚያ ላይ የአየር መንገድ ሰራተኛ ነው። መስከረም 12 ቀን 1969 ዓመተ ምህረት ኢሃፓ በጠራው የሥራ ማቆም አድማ ከባንክ ሰራተኞች ጋር ግንባር ቀደም መሪ የነበሩት የአየር መንገድ ሰራተኞች ናቸው። በአየር መንገድ ቡድን ውስጥ ደግሞ ገረመው ዝነኛና ምርጡ ተጫዋች ነው። ብዙ ደጋፊ አለው። ወታደራዊ መንግስት ደግሞ በአየር መንገድ ሰራተኞች ላይ ጥርስ ነክሷል። ገረመው በራሱ ሰላማዊ ሰልፍ ጠርቷል። ይሄ በሰዎች ዘንድ ስለሚታወቅ አንድ ነገር ቢደርስበት ጥቃቱ ከየትኛው ወገን እንደሆነ ይታወቃል። በጓደኛው ቢገደል ግን የግል ጸብ ተደርጎ ይወሰዳል። ጌታቸው ደግሞ ታዋቂ ስለሆነ ሁለቱ ሟችና ገዳይ ሲሆኑ ጉዳዩ ከፖለቲካ ውጭ ይሆናል። በዚያ ላይ ሁለቱም በጸጋዬ ኮሚቴ ውስጥ ተፈላጊ ናቸው። የግድያውን እቅድ በወጣለት ፕሮግራም ለመጨረስ በየነ ጌታቸውን ያሳምንና ሽጉጥ ሰጥቶ ይልካዋል። ጌታቸው ደግሞ ገረመውን ለጥብቅ ጉዳይ ፈልጋለሁ ብሎ ቀጠረው። ጌታቸው መሳሪያውን ይዞ መጣ። ገረመውን አገኘው። ሽጉጡን አቀባበለ። ዛሬ የመጨረሻ ቀንህ ነው አለው። ምን አደረው? መጥፎ ሰው ነህ። ምን መጥፎ ነገር ሰራው? ምንም ነገር አትበል፣ ዝም ብለህ ትሞታለህ። ገረመው ፈራ። ጌታቸው ሽጉጡን ግንባሩ ላይ አነጣጥሮ አስተካከለ። መሳሪያ ተጠቅሞ ባያውቅም ብዙ የግድያ ፊልም አይቷል። በዚያ መንገድ ይጨርሰዋል። ገረመው ከጌታቸው ያልጠበቀው ነገር በመሆኑ ከመከላከል ይልቅ ደንግጦ ቆሟል። ለምን ሊገለው እንደፈለገ አልገባውም። የጓደኝነታቸው ፍቅር አሁንም እንዳለ ነው። ከምን ተነስቶ ነው ጌታቸው የሚገለው? በሽርፍራፊ ሰከንድ ገረመው ማሰብ ጀመረ። ከጥቂት ቀናት በፊት በየነ ሊያስገድለው እንደሚፈልግ ገረመው ጭምጭምታ ሰምቷል። ይህ ኢሃፓ ኳስ ተጫዋች በቅርቡ ያልቅለታል በሚል እንደተናገረ ገረመው ወሬ ደርሶታል። ጌታቸውን በየነ በሆነ ነገር አሳምኖት ነው የመጣው። መሳሪያም የሰጠው እሱ ነው ብሎ ገረመው ገመተ። የተገናኙበት ቦታ ጨለም ያለ ሲሆን ሁለቱ መታየት የሚችሉበት ብርሃን አለ። ጌታቸው ከመተኮሱ በፊት ገረመው ይህ ወታደር አለው። ምን እያልክ ነው? እኔ እናንተ እኮ የተማርን ነን። ብንማርም እገልሃለሁ። በሱ እንዴት እንታለላለን? ምንም አልታለልም። እኔ ሞታለሁ፣ አንተም ትታሰራለህ። ገረመው ጌታቸውን ማርገብ ጀመረ። በየነ ይህን ነገር ለምን እንደጠነሰሰ በደንብ አብራራለት። ጌታቸውም የብዙ ጊዜ ወዳጅነቱ ፊቱ ላይ መጣበትና ሽጉጡን ኪሱ ውስጥ ከተተ። ሁለቱ መነጋገር ጀመሩ። አንተን በእኔ አስገድሎ እስር ቤት እንድትገባ ለማድረግ ነው በማለት ገረመው ለጌታቸው አሳማኝ ማስረጃ አቀረበለት። ጌታቸው ገረመውን ምን ልበለው አለ። ለማን? ለበየነ። ምኑን? ለምን አልገደልከውም ቢለኝስ? በካራቴ ገለዋለሁ በለው። ጌታቸው ለበየነ ሽጉጡን መለሰለት። አንድ ቀን በየነን አገኘሁት። ጓደኛችንን በልቼው ነበር አለ። እንዴት? እሱን ግደል ተብዬ። ለምንድን ነው? ኢሃፓ ነው፣ በጣም አስቸግሯል። በዚህ ብቻ ነው? ኢሃፓ እግር ኳስ ውስጥ በጣም አስቸግራለች። እነማን ናቸው? ሸዋንግዛው፣ ገረመው፣ ተስፋዬ፣ ሲራክ፣ ዋናው ግን ገረመው ነው። ከዚያ ምን ሆነ? እግዚአብሔር አወጣኝ። ማን ነው ለአንተ የነገረህ? ስውር ኮሚቴ ውስጥ ያሉ ናቸው። እነማን ናቸው? የሁለቱን ስማቸውን ዘረዘረ። 2005 ዓመተ ምህረት ሰኔ መጀመሪያ አዲስ አበባ፣ እኔና ደራሲው ገረመው። በየነ እኮ ስላንተ አውርቶ ነበር አልኩት። ምን ብሎ? በግድያው የተነሳ በጓደኛዬ ያስገድሎይ ነበር። በጌታቸው አበበ? አሁን ተልእኮ ነበረው ይመስለኛል። ማን ነው ላከው? የላኩት ልከውታል። ጊዜውን ሲያስታውሰው ገረመው ይገረማል። ጌታቸው ሽጉጥ ይዞ አያውቅም ይቀማል እንጂ። በየነ ለጌታቸው ሐሜታ ነገር ነገረው። አንድ ቀን ቀጠረኝና ሽጉጥ ይዞ መጣ። ይተኩስ ጥቂት ሰከንድ እስኪቀረኝ የማደርገው ጠፍቶኝ ነበር። ምንም አልተከላከልኩም። እንዲገለኝ ነገርኩት። ግን ከመተኮሱ በፊት በዚያች ቅጽበት በየነ እንዳታለለው አስረዳሁት። በየነን የላኩት ሰዎች ግድያው የፖለቲካ እንዳይሆን ጌታቸው እንዲፈጽም ነው ያደረጉት። እኔንም አስገድለው እሱን ወደ ወህኒ ለመላክ ነው። ጌታቸው ነገሩን ሳስረዳው ወዲያውኑ ነው ያመነው። ከዚያ በኋላ ጓደኝነታችን እንደ በፊቱ ቀጥሏል ይላል። ገረመውን ለግድያ የሚፈልግ ሌላም ሰው ነበር። መሳሪያ መኪና ውስጥ አርጎ ያስስ ነበር፣ ግን አልተገኘም። ሰው ያለቀኑ አይሞትም ይባል የለ። ገረመው አሁን ሰላማዊ ሰው ሆኖ ሰፈሩ ይውላል። ያሰልጣኝነትና ታዛቢነት ኮርስ ወስዷል፣ ግን ወደ ስፖርቱ መጥቶ ለመስራት ምንም ፍላጎት የለውም። ከስፖርቱ ተጎድቼ ነው የወጣሁት በማለት ስሜቱ መጎዳቱን ይናገራል። ለኳስ ልዩ ፍቅር ነበረው። ተጫዋች በነበርኩበት ጊዜ ትሬኒንግ ሰርቼ እንኳን ስሜት አይወጣልኝም። ቤት ያልጋ ስር 20 ያህል ኳስ ስላለ እያወጣው ግቢ ውስጥ አንቀረቀባለሁ። እንደዚያም ሆኖ አይሰለቸኝም ነበር ይላል። ገረመውና የሚወደውን ኳስ ማን ያስታርቃቸው ይሆን? ምዕራፍ 9 ታታሪው አሰልጣኝ። የከፍተኛው የእግር ኳስ ቡድን ጠንካራ ነው ባይባልም በውስጡ በያዛቸው ጥቂት ጎበዝ ተጫዋቾች ጥረት ጥሩ ውጤት ለማምጣት እየታገለ ነው። አሰልጣኙ በጣም ይደክማል፣ ይለፋል፣ ይፍጨረጨራል። የእሱ ችሎታ ማሰልጠን ብቻ ሳይሆን በዳኝነቱም ይሰራል። በሁለቱም ሙያ ኮርስ ወስዶ በከፍተኛ ውስጥ አገልግሎት ይሰጣል። ለተጫዋቾቹ በዳኝነት የሚፈጠረውንም ችግር እንዲቋቋሙ ያስተምራቸዋል። ሲያሰለጥን የሚያሰራውን ነገር ራሱ እያሳየ ነው። እድሜው ገፍቶ የአቅም ጉዳይ ሆኖ ነው እንጂ በወጣትነቱ ጎበዝ ተጫዋች እንደሆነ ከኳስ አያያዙ ያስታውቃል። የዛሬውን አያርገውና በወጣትነቱ በክለብ ውስጥ ጎበዙ ተጫዋች ነበር። ባጥቂም ሆነ በአማካይ ስፍራ ለክለቡ ወሳኝ ተጫዋች ነበር። በጎል አግቢነቱም ይታወቃል። አሁን በሚያሰለጥንበት ሰዓትም ጎበዝ ተጫዋቾች እንዲሆኑ ቀርጾ ሊያወጣ ያዘጋጃቸው ልጆች አሉ። ተጫዋቾቹ ይወዱታል። በችሎታው ብቻ ሳይሆን በጸባዩም ምስጉን ነው። በጣም ከመቀራረባቸው የተነሳ የቤታቸውን ችግር ሁሉ ያዋዩታል። ለችግራቸውም ደራሽ ነው። እዚህ ቡድን ውስጥ ካሉት ተጫዋቾች በተለይ ሶስቱ ጎበዝ ናቸው። እነዚህን ወደ ትላልቅ ክለቦች ለማስገባት አሰልጣኙ ቡድን እያፈላለገላቸው ነው። አሰልጣኝ ማለት እንደዚህ ነው። ቡድኑን ለውጤት ማብቃትና ዋንጫ ማምጣት ብቻ ሳይሆን ተጫዋቾቹ ላይ ለፍቶ ወደ ትልቅ ደረጃ ማድረስ ነው። ይህም አሰልጣኝ እንዲህ አይነቱ ነገር ያስደስተዋል። ተጫዋቾቹን ሲመክር እረፍት አድርጉ፣ ራሳችሁን ጠብቁ፣ ዓላማ ይኖራችሁ ይላል። ልጆቹም የእሱን ምክርና ትዕዛዝ ተግባራዊ ለማድረግ ይጥራሉ። አሰልጣኙ በተለይ ከሶስቱ ተጫዋቾች አንደኛው ላይ ልዩ እይታ አለው። ልጁን ትኩር ብሎ ሲያየው የሆነ ነገር ድቅን ይልበታል፣ ግን ምን እንደሆነ ሊገባው አልቻለም። ነገር ግን ይህን ተጫዋች ከሁሉም በበለጠ እየለፋበት ነው። አሰልጣኙ ከሁሉም ተጫዋች ጋር ተግባብቶ ይሰራል። በሙያው ሰው ሁሉ ይወደዋል። እሱም ቢሆን ከሰው ጋር የመግባባቱ ነገር ተዋጥቶለታል። ከማንኛውም ነገር ይልቅ ሙያውን ይወዳል፣ ነጻነትም ይፈልጋል። የአሁኑ የህይወት መንገዱ አስደስቶታል። የትላንቱን ነገር ማስታወስ አይፈልግም። ሚዜው ከእስር ቤት ከተፈታ በኋላ ሰዎችን በጣም አይቀርብም። ጸብና ነገር አይመቸውም። በምንም ነገር መጋጨት አይወድም። ነገሮች ወደ ግጭት ከመሄዳቸው በፊት ያበርዳቸዋል። በዚህ ተነሳ ፈሪ የመሆን ስሜት ላይው ላይ ይታይበታል። በወጣትነቱ ጊዜ ግን የዚህ ተቃራኒ ነበር። በኳስ ተጫዋችነቱ ሜዳ ላይ በሱ የተነሳ የሚቀሰቀሰው ነገር መብረጃ የለውም። በመኢሰማ ውድድር ጊዜ ቡድን እየመራ እሱ በፈጠረው ረብሻ በፎርፌ ተሸናፊ ሆኗል። በተለያየ ጊዜ ለቡድኑ ዋንጫ ቢያስገኝም የሚታወቀውና ልዩ ምልክቱ በጥባጭነቱ ነው። በችሎታው ግን የተደነቀ ነው። በ1968 ዓመተ ምህረት ኢሃፓን ተቀላቀለ። ከስድስት ወር በኋላ በስልጠና የስኳድ ቡድን ውስጥ ተደለደለ። በ1969 ዓመተ ምህረት አካባቢ ኃላፊነቱን በሚገባ እያከናወነ ነው። በተለይ የድርጅቱ ጠላት ተብለው የተፈረጁትን እርምጃ በመውሰድና ሽፋን በመስጠት የተሰጠውን የሥራ ድርሻ ተወጥቷል። ለድርጅቱ የገቢ ምንጭ በሚል የአንበሳ ድርጅት ገንዘብ ሲዘረፍ በኦፕሬሽኑ ላይ ተሳትፏል። የመንግሥት መኪና እየጠለፈ ታርጋ በመቀየር ለድርጅቱ ሥራ አገልግሎት ሰጥቷል። በ1969 ዓመተ ምህረት መስከረም ወር ላይ ቢያዝም ከእስር ቤት አመለጠ። እሱን ያስያዘው የቀበሌው ሊቀመንበርና የመኢሶን ካድሬ የነበረው ግለሰብ ነው። ካድሬው እሱን ማስያዝ ብቻ ሳይሆን ጓደኞቹ ላይ ነጻ እርምጃ ሲወሰድባቸው ተሳትፏል። እሱም ቢሆን ከእስር ቢያመልጥም በተገኘበት እንዲገደል ተወስኗል። ጊዜው ነጻ እርምጃ የሚወሰድበት ጊዜ በመሆኑ ከተገኘ እንደማይቀርለት ታውቋል። መታወቂያው ላይ ቢልልኝ ማን ደፍሮ ይላል። ይህ ስም ኢሃፓ ያወጣለት ነው። በመታወቂያው ላይ የቀበሌው ሊቀመንበር ፈርሟል። ፎቶው የሱ ነው። ሊቀመንበሩ ፎቶውንና መታወቂያውን ቢያይ በዚህ ስም መታወቂያ እንደማይሰጠው ያውቃል። የዚህ ፎቶ ባለቤት ስሙ ቢልልኝ እንዳልሆነ ሊቀመንበሩ በደንብ ስለሚረዳ ነው። ቢልልኝና ሊቀመንበሩ አብሮ አደግ ናቸው። ከሰፈር ውስጥ ጀምሮ ከፍ እስኪሉ አንድ ክለብ ውስጥ አብረው ይጫወቱ ነበር። ሊቀመንበሩ ትዳር በያዘ ጊዜ ሚዜው ቢልልኝ ነበር። የወቅቱ ፖለቲካ ሲፈጠር መስመራቸው ተለያየና ሊቀመንበሩ የመኢሶን ካድሬ ሆነ። ቢልልኝ ደግሞ ኢሃፓ ውስጥ ገባ። ሁለቱ ድርጅቶች ደግሞ ተጻራሪና ነፍጥ አንስቶ ለሞት የሚፈላለጉ ነበሩ። እነዚህም ጓደኛማሞች የድርጅታቸውን ዓላማ ለማስፈጸም በተቃራኒ ተሰልፈዋል። ወታደራዊ መንግሥት ነጻ እርምጃ ባወጀ ጊዜ በከተማ ውስጥ ተጋጣሚ የነበሩት ኢሃፓና መኢሶን ነበሩ። ሊቀመንበሩ በቀበሌው ውስጥ ያሉትን ወጣቶች ስለሚያውቃቸው እያሳደዳቸው ነው በመባሉ በሱ ላይ እርምጃ ይወሰድበት ተብሎ በኢሃፓ ተወስኗል። ሊቀመንበሩን በመግደል ሥራ ውስጥ ቢልልኝ ተሳታፊ ሆኗል። እሱ በመልክ ስለሚታወቅ ራሱን የመቀየር ሥራ እንዲያከናውን ተነግሮታል። ኮፍያ አድርጎ ጺሙን አሳድጓል። የተቀደደ ሱሪ አድርጓል። ያደፈ ነጠላ ለብሷል። ይሄ በሆነ በሦስተኛው ቀን ቢልልኝ ተብየው ፒያሳ ከሌሎች የኢሃፓ አባላት ጋር መገደሉ ተነገረ። ቤተሰቦቹ ሬሳውን ማግኘት ባይችሉም ለቅሶ ተቀመጡ። ሊቀመንበሩና ሚስቱም መሄዱን አላመኑበትም። አብሮ አደግ ጓደኛቸው ስለሆነ ብቻ የሰፈሩ ሰው እንዳይቀየማቸውና እድርተኛም ስለሆኑ እንደነገሩ ቤታቸው ለቅሶ ደረሱ። በወቅቱ ብዙ ቦታ ለቅሶ የሚቀመጡ በሚነገራቸው መረጃ እንጂ ሬሳውን ሳያዩ ወይም ቢያዩም ማንነቱን በደም ሳያረጋግጡ ነበር። ቁስለኛው መንገድ ዳር ቁጭ ብሎ የሚነምነው ሰውዬ አሳዛኝ ነው። የእግሩን ቁስል ያዩ እየዘገነናቸው ነው የሚያልፉት። መንገደኛው ቆሞ የእሱን እግር መመልከት በፍጹም አይፈልግም። ምጽዋት ቢጥሉለትም ጉዳቱን አይተው ከንፈራቸውን በመምጠጥ እያዘኑለት ነበር የሚሄዱት። ከጉልበቱ በታች ያለው እግሩ በነጭ ጨርቅ ተጠቅልሏል። ከጨርቁ ስር ደም እየወጣ ነው። በደሙ ዙሪያ ጅምላ ዝንቦች ከበው ግድያ እንደፈጸመ ተቀራምተውታል። ዝንቦቹን በጨርቅ ሲያባረራቸው ይነሱና እንደገና ግር ብለው መጥተው ስብሰባ እንደሚቀመጥ ቁስሉ ላይ ሰፍረው ይታያሉ። በጥቅሉ አሳዛኝ ነው። ነገር ግን ጨርቁ ተከፍቶ ቢታይ እግሩ ላይ አንድም ጭረት አይገኝም። የከብት ጉበት አድርጎበት ያንን በነጭ ጨርቅ አስሮ ደሙ በስፋት ሲታይ ጉዳተኛ አስመስሎታል። እግሩን ዘርግቶ ስለተቀመጠ አላፊ አግዳሚው ቆስሎን እንጂ መልኩን አተኩሮ የሚመለከት ሰው አልነበረም። ያከባቢው ሰው እንኳን የሰፈራቸውን ልጅ መለየት እስኪያቀታቸው ድረስ ቆስለኛው ቢልልኝ ተብየው ሸውዷቸዋል። አሮጌ ኮሮጆ በመያዝ አላፊ አግዳሚውን ጣል ጣል አርጉልኝ እያለ ቢጠይቅም የምጽዋት ገንዘብ ለሱ ምንም አይደለም። እሱም ይጠብቀው ካድሬውን ነው። ኮሮጆው ውስጥ ብርና ሽጉጥ አለ። አንዳንድ ጊዜ ከቦታው ተነስቶ ወደ ሌላ ጣጫ ሲጓዝ ደንበኛ ጉዳተኛ ይመስላል። ዱላ ይዝና እያነከሰ ይሄዳል። ያደረገው በረባሶ ነው። በሊቀመንበሩ ቤት አካባቢ መውጫ መግቢያውን እያየ ይጠብቃል። ግድያውን ከሱ ጋር የሚፈጽሙት ልጆች ካሉበት አካባቢ ሆነው ምልክት ይሰጣቸዋል። ተፈላጊው በሌላ አቅጣጫ ከሄደ ጓደኞቹ ይጨርሱታል። አሁን ትልቁ ችግር ለብቻው ያለመገኘቱ ነው። የተወሰነ ጊዜ የሊቀመንበሩን መግቢያና መውጫ ሰዓት አጥንተዋል። በቅርብ የሚያውቀው ቢልልኝ ባገኘው ቁጥር ቶሎ እርምጃ ሊወስድበት ይፈልጋል። ቁም ነገሩ ሊቀመንበሩ መገደሉ ብቻ አይደለም፣ ከሞተም በሱ እጅ መሆን እንዳለበት አምኗል። ቢልልኝ ለመግደል ተቻኩሏል። ሆኖም ባለፉት ጊዜያት ግን የሆነ ነገር አግዶታል። ሊቀመንበሩ ጠዋት ከቤቱ የሚወጣው ከሚስቱ ጋር ነው። እርጉዝና የደረሰች በመሆኗ ድርጅቱ ይህን አይነት ግድያ ስለማይፈቅድ ከሷ እስኪገነጠል ይጠብቃል። ከሰባት ዓመት በፊት ሲጋቡ ብልልኝ ለሊቀመንበሩ ሚዜ ከመሆኑም ሌላ ከሷ ጋም አብሮ አደግ ነው። አንድ ላይ ነበር የሚማሩት። እንደ እህቱ ነው የሚያያት። እርጉዝ ባትሆንም እሷን መግደል አይፈልግም። ፖለቲካ ውስጥ እንደሌለችበትም ያውቃል። ጠዋት አብረው በተጓዙ ጊዜ እሱ ወደ ቀበሌ ሲገባ እሷ ወደ ስራዋ ትሄዳለች። ስለዚህ ከሷ ነጥሎ ለመግደል አመቺ ሁኔታ አልተፈጠረም። ከቀበሌ የሚመጣውም ከሌሎች የጥበቃ አባላት ጋር ስለሆነ ግድያውን ለመፈጸም አስቸጋሪ ሆነ። ወደ ቤት ሲመለስም ከጥበቃዎቹ ጋር አብሮ በመጓዝ ነው። በጥብቅ የሚፈለጉ ቀንደኛ የኢሃፓ አባላት በሚል በየግድግዳውና አጥሩ ላይ ፎቶአቸው ተለጥፏል። ከነዚህ ሰዎች አንዱ ቢልልኝ ነው። ፒያሳ መሞቱ ተነግሯል። ለቅሶም ተደርሷል። ግን ማረጋገጫ ስላላገኙ ቀንደኛ ተፈላጊ በሚል ፎቶው ተለጥፏል። የሰፈሩ ሰው በሁኔታው ተገርሟል። የሞተ ሰው ከመቼ ወዲህ ነው ተፈላጊ የሚባለው ማለት ጀመረ። ለማኙ ዞር ብሎ በግድግዳው ላይ የተለጠፉትን ፎቶ ሲያየው ከተፈላጊዎቹ መሃል አንዱ ነው። ይህ ፎቶ ከየት እንደተወሰደ አውቋል። በጓደኝነታቸው ጊዜ ለሊቀመንበሩ ለማስታወሻ የሰጠው ፎቶ ነው። በርግጥ የሊቀመንበሩን ፎቶ እሱም ጋር ነበር። ጓደኛ ስለነበሩ ፎቶ ተለዋውጠዋል። አሁን ግን የሱ ፎቶ ለግድያ ተለጥፏል። ፎቶውን የለጠፉት የቀበሌው አሳሾችና ሊገለው የሚፈልገው ሊቀመንበሩን ሳይቀር አላስተዋሉም እንጂ በቀን በቀን አጠገቡ እያለፉ ነው። ወይ ምጽዋት አልሰጡት ወይ አውቀው አልገደሉት። ለሁለት ሳምንት አመቺ ሁኔታ ሳያገኝ ሟችንና ገዳይ እየተላለፉ ቆዩ። አንድ ቀን ግን ቢልልኝ አመቺ ሁኔታ አገኘ። እሁድ ቀን ከሰዓት በኋላ ሊቀመንበሩ ለብቻው ሲወጣ አገኘው። ያየው ከርቀት ነው። ከኮረኮንች መንገድ ወጥቶ ገና መጓዝ እንደጀመረ መታጠፊያው ጋር ያለው ለማኝ ኮሮጆ ውስጥ እጁን አስገብቶ መሳሪያውን አወጣ። አጠገቡ ሊደርስ ሲል ከላዩ ላይ ያለውን ነጠላ ጥሎ ሽጉጡን ደገነበት። በፍጥነት መተኮስ ጀመረ። ሰዎች ከርቀት ስለመጡበት በደንብ ሳይጨርሰው ጥሎት ሄደ። ቢልልኝ ሊቀመንበሩን ገና እንዳገኘው ሲደግንበት ስሙን ጠርቶ ልትገለኝ ነው ሲለው አንተም ፎቶዬን ለጥፈ ለግድያ እየፈለግከኝ ነው ብሎ ነው የተኮሰበት። የተባባሉትን ባይደማመጡም አንደኛው ለመግደል ሌላኛው ለማምለጥ መፍጠን ነበረባቸው። በአካባቢው የደረሱት ሰዎች ሊይዙት ቢሞክሩም በቅርብ ያሉት ጓደኞቹ ተኩስ መክፈት ስለጀመሩ አምልጠዋቸው ሄዱ። በተተኮሰበት በነጋታው ሊቀመንበሩ ሞተ። ሊገለው ሲደቅንበት አንተ ከየት መጣህ ሲለው እንዳወቀው ገምቷል። ማንነቱን ስላወቀ ከመሞቱ በፊት እሱ መሆኑን ለሰዎች ሊነግር ይችላል። ቢልልኝ ይሄን አውቀም። ሊቀመንበሩ የሰባትና አራት ዓመት ልጅ አለው። በቅርቡ ደግሞ ሚስቱ ሌላ ልጅ ትገላገላለች። ሕፃናቶቹ ነፍስ ባያውቁም አባታቸው በሰው እጅ መገደሉን ይሰማሉ። ለቢልልኝ ሰዎች ሰሙ አልሰሙ ምንም ማለት አይደለም። የሱ የመጀመሪያ ዓላማ የድርጅቱን ተልእኮ ማስፈጸም ነው። ሊቀመንበሩም ቢሆን ወታደራዊ መንግስት ያዘዘውን ነጻ እርምጃ እያስፈጸመ ነበር። አሸናፊ ይገላል፣ ተሸናፊ ይሞታል። ስለዚህ ይህ ነገር ለቢልልኝ ምንም አያስጨንቀውም። መኢሶን መንግስትን ወግኖ እኛን እያጠቃንና እያሳደደን ነው በሚል ኢሃፓ በእነሱ ላይ እርምጃ መውሰዱን ተያይዞታል። የቢልልኝም እምነትና ሐሳብ ይኸው ነው። እናም አንድ ቀን ሊገሉት ይችላሉ። ከመሞቱ በፊት እሱ መግደል አለበት። የድርጅቱና የኔ ጠላቶች የሚላቸውን በደፈጣ ያጠቃል። ቢልልኝ ሊቀመንበሩን ከገደለ በኋላ አካባቢውን ቀይሮ የድርጅቱን ትዕዛዝ ማስፈጸም ጀመረ። ነገር ግን 1970 ዓመተ ምህረት መጨረሻ በግድያና በዝርፊያ ተከሶ ከርቸሌ ወረደ። የእስር ጊዜውን ባይጨርስም በመንግስት ለውጥ ተፈታ። ከርቸሌ ውስጥ ኳስ መጫወቱን አልተወም። የዳኝነት ኮርስም የወሰደው እዚያው ነው። ከእስር እንደተፈታ የአሰልጣኝነት ሰርተፍኬት ስለያዘ የቀበሌውን ቡድን ማሰልጠን ጀመረ። ከዚያም ለከፍተኛ ክለብ ታጨ። ቀበሌው ቡድን ጥሩ ስለሆነ ነው ወደ ላይ ያሳደጉት። ቢልልኝ ተስማምቶና ተግባብቶ ስራውን በሚገባ ያከናውናል። የእሱ ዓላማ ከታች ያሳደጋቸውን ተጫዋቾች ለፍቶባቸው ወደ ታላላቅ ክለቦች ማስገባትና ታዋቂ ተጫዋቾች እንዲሆኑ ማድረግ ነው። እዚህ ቡድን ውስጥ ሶስት ተጫዋቾች ላይ ተስፋ ጥሎባቸዋል። ሶስቱም ከአንድ ቀበሌ የመጡ ናቸው። ትሬኒንግ ወይም ጨዋታ በሌለ ጊዜ ይቀጥራቸውና አብረው ሻይ ይጠጣሉ። ይመክራቸዋል። አዲስ አበባ ስቴዲየም ገብተው የታላላቅ ቡድኖችን ጨዋታ አብረው ያያሉ። ከጎበዝ ተጫዋቾች ምን መማር እንዳለባቸው ይነግራቸዋል። የሜዳ መግቢያ የሚከፍልላቸውም እሱ ነው። በደንብ ስለሚንከባከባቸው እነሱ የልፋቱን ውጤት ማሳየት ትልቅ ተስፋ ሰንቀዋል። እንደ አሰልጣኝ ብቻ ሳይሆን እንደ ታላቅ ወንድማቸው ነው የሚያዩት። አልፎ አልፎ በግል እየቀጠረ ብዙ ምክር ይሰጣቸዋል። ከሶስቱ ተጫዋቾች አንደኛው ትንሽ የመፍዘዝ ባህሪ አለበት። ስሜቱም ቀዝቃዛ ነው። በርግጥ በባህሪው ጭምት ነው። ሁሉንም ነገር በውስጡ ነው የሚያስቀምጠው። ከሁለቱ ይለያል። አንድ ቀን ሊመክረው ቀጠረው። ይህ ሁኔታ የተለመደ ነው። የቀጠረው ትምህርት ቤት ውስጥ ነው። አሰልጣኙ እዚያ መምህር ሆኖ ይሰራል። የከፍተኛው ቡድንም ልምምድ የሚሰራው ትምህርት ቤት ውስጥ ነው። ከዚህ ልጅ ጋር በተጫዋችነቱ ከመምከር ባለፈ በግል ጉዳዩ ጠለቅ ብሎ ተወያይቶ አያውቅም። ዛሬ ሊያወራው ነው። ስንተኛ ክፍል ደርሰሃል? አለው። ጨርሻለሁ። ቁጭ ብለሃላ? የማታ ልማር ተመዝግቤያለሁ። የት? ኮሌጅ። ምንድን ነው የምታጠናው? አካውንቲንግ። እንዲህ እያሉ ማውራት ጀመሩ። አሰልጣኙ ይህን ልጅ ሲያገኘው ምክንያቱ ምን እንደሆነ በማያውቀው ሁኔታ ለማነጋገር ይከብደዋል። ጭምትና ረጋ ያለ ስለሆነ ነገሮችን ጠለቅ ብለው አያወሩም። ልጁ የአሰልጣኙን ትዕዛዝ እንደወረደ በመቀበልና በመፈጸም ይታወቃል። ለሱ ያለው አክብሮትና ታማኝነትም እንከን የማይወጣለት ነው። አሰልጣኙ የልጁ ባህሪ ቢያሳዝነውም አብረው ሲውሉ የሆነ ስሜት ይሰማዋል። ምንም ሳይፈራው ነፃ ሆኖ እንዲጫወት ቢያግባባውም ብዙ የማውራት ልምድ ስለሌለው ከመስማት በስተቀር እምብዛም አይናገረውም። ግን እንደዚያም ሆኖ ይወደዋል። ሌሎቹ ሁለቱ ጓደኞቹን አሰልጣኙ ስለ ጸባዩ ጠይቋቸው የተለጎመ ነው ይሉታል። እንደዚያም ሆኖ በደንብ አግባብቶ አለማምዶ በነፃነት እንዲያወራ እየገፋፋው ነው። አንዳንድ ጊዜ ተቆር ብሎ ሲያየው አረማመዱ ኩመናው አሳሳቁ ለምን እንደሆነ ባያቅም ከሆነ ሰው ጋር እየተመሳሰለ ግራ ያጋባዋል። ግን ሊመጣለት አልቻለም። ከልጁ ጋር ቁጭ ብለው እያወሩ እንደገና ጥያቄ አነሳለት። ስራ ትሰራለህ? አለው። አሁን የት? ቀበሌ ጽህፈት ቤት። ምን? ሂሳብ ስራ። ጥሩ ይከፍሉሃል? አጥጋቢ አይደለም። የኔ ፍላጎት ግን አንተ ምን ፈለግ? ጎበዝ ተጫዋች ሆኖ ትልቅ ክለብ መግባት ነው። እሱ የኔ ስራ ነው። እኔም ጠብቃለሁ። አንተን ለትልቅ ደረጃ ካላበቃው በርግጥ ያሰልጣኙ ፍላጎት ይህን ልጅ ጨምሮ ሶስቱንም ወደ ክለብ ማስገባት ነው። በተለይ ለዚህኛው ልጅ ልዩ ትኩረት ይሰጠዋል። ከሁለቱ የተለየ ጥሩ ችሎታ እንዳለው ያውቃል። አሰልጣኙና ተጫዋቹ በአንድ ከፍተኛ ውስጥ ቢሆኑም በተለያዩ ቀበሌ ይኖራሉ። አሰልጣኙ ከስር ከተፈታ በኋላ ለብቻው ተከራይቶ ሌላ ቀበሌ ውስጥ ነው ያለው። መጀመሪያ የነበረበት ቀበሌ መኖር ያልፈለገው የበፊት ስሜቱን እንዳይቀሰቅስበትና ከድሮ ጓደኞቹ ጋርም መገናኘት ስላልፈለገ ነው። ቡድኑን ከያዘ በኋላ በሕይወቱ ሰላማዊ ኑሮ ይኖራል። ከበፊቱ በመልኩና በባህሪው ተቀይሯል። ሲሄድ በጣም ያነክሳል። በተተኮሰበት ጥይትና እስር ቤት በገጠመው ግርፋት እግሩ ተጎድቷል። ማንከሱ የበፊት ማንነቱን የበለጠ ቀይሮታል። ብዙ ሰዎች የበፊት እሱነቱን ረስተውታል። ስለረሱት ደስ ብሎታል። አሰልጣኙ እንደገና ጥያቄውን ቀጠለ። ልጁ ያዳምጣል። ቤት ተከራይተህ ነው የምትኖረው? አለው። ከቤተሰቦቼ ጋር ነው። ወጪ የለብህማ? ታናሽን አስተምራለሁ፣ ለቤት ቀለብ ሰፍራለሁ። ቤተሰቦች ገቢ የላቸውም? እናቴ ትሰራ ነበር፣ አሁን አቁማለች። በምን ትተዳደራላችሁ? እኔ እሰራለሁ፣ ትንሽ እህቴ ማስቲካና ቆሎ ትሸጣለች። በዝምተኛነቱ ላይ ይህን ሲሰማ አሰልጣኙ ለልጁ አዘነለት። በቀበሌ ውስጥ ባለው ሥራ የሚከፈለው ገንዘብ አጥጋቢ እንዳልሆነ ገምቷል። ይረዳው ፈለገ። ነገ ሊከፍለው ቢችልም እሱ የፈለገው ያንን አይደለም። ጎበዝ ተጫዋች ስለሆነ በችሎታውም ይመካበታል። እናም እቤት ያለው ችግር ወደ ኋላ እንዳይጎትተው በገንዘብ እየደገፈው ችግሩን ሊጋራለት ፈለገ። በቤት ስላለው ሁኔታ ከተነጋገሩ በኋላ በሌላ ቀን ቀጠረው። አንድ አሰልጣኝ የተጫዋችን ችሎታ ማሳደግ ብቻ ሳይሆን ሕይወታቸውንም መጋራት ይኖርበታል። ልጁ የቤቱን ጉዳይ ስለነገረው ቢያንስ እህቱን ያስተምርለታል ወይም ድጎማ ያደርግለታል። አሰልጣኙ ለጊዜው ለብቻው ነው የሚኖረው። ከማስተማር ውጭ ሌላ ሥራም ይሠራል። ብዙ ወጪ የለበትም። የዚህን ተጫዋች ችግር ቢጋራ በገንዘብ ብዙም አይጎዳም። ልጁን ስለሚወደው የፈለገውን ቢያደርግለት ምንም ቅር አይለውም። በሌላ ቀን ተቀጣጠሩና ተገናኙ። ልጁን ጭምት ያደረገው ቤት ውስጥ ያለው ችግር እንደሆነ ገምቷል። ይህ ነገር ደግሞ በችሎታው ላይ ድክመት ያመጣበታል። ስለዚህ ችግሩን መጋራት አለበት። ቤት ውስጥ ስላለው ችግር ብዙ ታስባለህ? አለው። ማሰቤማ መች ይቀራል? አንዳንድ ችግሮችን ብጋራህስ ደስ ይለኛል። ሁለቱም ተቃቀፉ። ልጁ የቤቱን ችግር የሚጋራለት ሰው ማግኘቱ አስደስቶታል፣ ያውም ከቅርብ ሰው። ለአሰልጣኙ ያለው ፍቅር በእጅጉ ጨመረለት። ምስጋናውን አቀረበ። እንደ አባቴ ነው የማይህ አለው። ጉዳዩን ለእናቱ ነገረ። አሰልጣኙን ቤት ሊጋብዘው ፈለገ። እናቴ ቤት ይዘኸውና ብላኛለች፣ የኔን ግብዣ ትቀበላለህ? አለው። አሰልጣኙም በሚገባ ያውም ደስ እያለኝ፣ እኔ እንዳውም ከቤተሰቦች ጋር ወስደ እንድታስተዋውቀኝ እፈልግ ነበር አለው። ቀን ቆረጡና በቀጠረው ዕለት ወደ ቤተሰቦቹ አካባቢ ሄዱ። አሰልጣኙ አሁን እየተጓዙበት ያለው አካባቢ ባያስደስተውም ለልጁ ሲል እያደረገው ነው። ገና የኮረኮንቹን መንገድ ሊጀምሩ ሲሉ አሰልጣኙ ለልጁ እንደዋዛ ጥያቄ አነሳለት። እናቴ ጥረታ ወጣለች ነው ያልከኝ? አሁን አባቴ ስራ ይሰሩ? የለም። ሌላ ቦታ ነው ያለው? አይ ሞቷል። በጣም ያሳዝናል። መጥፎ ነገር ከሰቀስኩብህ። አባትህ መቼ ነው የሞተው? ቆይቷል። እኔ 7 ዓመቴ ነበር። ልጅ ሆነም አባቴን በጣም ወደው ነበር። ባደጋ ነው የሞተው? በሰው እጅ ነው። ጸብ ተነስቶ ነው? ምንም ሳያደርግ ሰፈር ውስጥ በመሳሪያ ገደሉት። ጊዜው መቼ ነው? በ1969 ዓመተ ምህረት ነው። አባትህ ማን ይባላል? ከነ አያቱ ነገረው። ማን አልከኝ? እንደገና ነገረው። አሰልጣኙ እንደዚያን ቀን ደንግጦ አያውቅም። ይህን ወሬ ከዚህ በላይ መቀጠል አልፈለገም። ከፊት ለፊቱ ያለው ልጅ ሙሉ ገጽታውን አሁን አመነበት። ይህ ልጅ ባገኘው ቁጥር አካሄዱና አሳሳቁ ከሆነ ሰው ጋር ይመሳሰልበታል። ግን ሊገባው አልቻለም ነበር። ሲነግረው ነው የተረዳው። አሁን ሁሉም ነገር ወለል ብሎ ታየው። አባቱን እንዴት እንደገደለው የሚያውቀው እሱ ብቻ ነው። ነገሩ በጣም ከነከነው። ያዘነው ከፊት ለፊቱ ያለውን ልጅ ስለሚወደው ነው። ከልጁ በበለጠ ደግሞ አባቱን ይወደው ነበር። ትምህርት ቤትም ሆነ ሰፈር አይለያዩም ነበር። ልብስ እንኳ እየተቀያየሩ ነበር የሚለብሱት። አብዮቱ ሲፈነዳ መስመራቸው ተለያየ። አንዱ ሌላውን ለመግደል ማሳደድ ጀመሩና ቢልልኝ ተሳካለት። ያን ጊዜ ግን የተገል ወቅት ስለነበረ አባቱን በመግደሉ ተደስቷል እንጂ አላዘነም። ምንም ጓደኛው ቢሆንም ሁለቱም መሳሪያ ይዘው ይፈላለጉ ነበር። ዛሬ ግን አባቱን ገሎ ልጁን ያሰለጥነዋል። ወደ ትልቅ ክለብ ሊያስገባው እየጣረ ነው። እንደገናም በገንዘብ ሊረዳው ፈልጓል። ልጁ የአባቱን ገዳይ ይወቅ ይደብቀው አያውቅም። አሰልጣኙ ዛሬ ሳያቀው ወደ ገደለው ሰው ቤት እየሄደ ነው። እናቱ ካየችውና ባሏ ከመሞቱ በፊት ነግሯት ከሆነ ነገሮች ለአሰልጣኙ ጥሩ አይሆኑም። ልጁ አባቱን እንደሚወደው ደግሞ ነግሮታል። ነገሩን ካወቀ አዘናግቶ የአባቱን ገዳይ ሊበቀል ይችላል። አሰልጣኙ ከልጁ ጋር ከተነጋገሩ በኋላ አንድ ጊዜ ስልክ ልደውል ብሎ በአቅራቢያው ወዳለው ሱቅ ሄደና ሲመለስ መስሪያ ቤት በጣም ስለፈለጉኝ ግብዣውን ለሌላ ጊዜ እናድርገው፣ ቤተሰቦችን ይቅርታ ጠይቅልኝ ብሎት ሄደ። ነገር ግን ከጥቂት ጊዜ በኋላ ሥራ በመቀየሩ አሰልጣኙ ወደ ክፍለ ሀገር ተጓዘ። በ2001 ዓመተ ምህረት ዲቪ ደረሰውና ወደ አሜሪካ ገባ።
ተክላላ ፕሮግራማችን በዚህ ይተናቀቃል። ይሄንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ